ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ምሽት ግንቦት 19 2015 ዓ.ም ምረት ዝግጅታችን ጀመረ። የምሽቱን ዘገባዎቻችን እናስተዋውቃችሁ። ድርቅ በተከሰተባቸው የኦሮሚያና ሶማሌ ክልሎች ያለው ምላሽ ዝቅተኛ መሆኑን ኢሰመኮ አስታወቀ። ወደ በኋላ ላይ እንመለስበታለን። በሌላ ዘገባ ደግሞ በምሽቱ የትግራይ ክልልን ለ10 ዓመታት ካስተዳደሩ የህወሓት የቀድሞ ከፍተኛ አመራር ከነበሩና በኋላም ከፓርቲው በመነጠል የራሳቸውን ፓርቲ በመመስረት በተቃዋሚነት የቆዩ እንግዳ ይዘናል።
ሁለት ነገሮች ነው ማነሳው። እዚህ ስምነት ላይ ያሉ ቀዳዳዎች ሆነው የሚታዩ እና ለወደፊቱም ዘላቂ ሰላም እንዳይኖር ጦስ ሊሆን የሚችል ሁለት ነገሮችን አያለሁ። አንዱ ምንድነው? በዚህ ስምነት ይሄ የደረሰው ጥፋት ተጠያቂነት እንዴት እንደሚፈታ አስቀምጠው አግባብ ትክክል አይደለም የሚል አስተያየት አለ። ምክንያቱም በሽግግር ፍትህ ፖሊሲ እንዲፈታ ነው ያስቀምጠው። ይሄ የሽግግር ፍትህ ፖሊሲ ደግሞ በአገር ውስጥ ባሉት በዚህ ጦርነት ውስጥ በነበሩት ኃይሎች ጭምር እንዲፈታ የሚያስቀምጥ ነው እና በዚህ ተጠያቂዎች ራሳቸው አጥኚዎችም ይሆናሉ ማለት ነው፣ አጣሪም ይሆናሉ፣ ከሳሽም ይሆናሉ፣ ዳኛም ይሆናሉ ማለት ነው።
የሰማችኋቸው የአረና ሉዓላዊነትና ዲሞክራሲ ፓርቲ መስራችና አባል አቶ ገብሩ አስራት ነው። በተለያዩ ወቅታዊ ጉዳዮች ላይ ከአሜሪካ ድምጽ ጋር ዘለግ ያለ ቆይታ አድርጓል። ወደ በኋላ ላይ ይሰማል። የሙዚቃ ቃናና ሌሎች መሰናዶዎችም አሉን። ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? የምሽቱ አስተናጋጃችሁ ኤደን ገረሙ ነኝ። ብርሃን ኃይሉ ስርጭቱን በማቀናበር፣ ግሉም ጽዮን ግርማ በአርቶቱ ከዋሽንግተን ዲሲ እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። ዝግጅቶቻችን ከሬዲዮ በተጨማሪ በዌብሳይታችን amharic.venus.com ላይ በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ @amharic የፌስቡክ ገጻችን ላይ የሬዲዮ በቴሌቪዥን መሰናዷችንን ታገኛላችሁ። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ ቆየ ነኝ። የትግራይ ኃይሎች የጦር አካል ጉዳተኞች እንክብካቤ እየተደረገልን አይደለም በማለት በዛሬው ዕለት በመቀለ ከተማ ሰልፍ አካሄዱ። የጦር ጉዳተኞቹ በሁለት ወር ጊዜ ውስጥ ለሁለተኛ ጊዜ ባካሄዱት በዚህ ሰልፍ አመራሮች ረስተውናል፣ ከኛ ይልቅ በግል ህይወታቸው ተጠምደዋል፣ ቀጣይ የጉዳተኞች ህይወት ተረስቷል ሲሉ ተደምጠዋል። በዛሬው ዕለት በተካሄደው ሰልፍ ላይ የተሳተፉት በመቶዎች የሚቆጠሩ የጦር አካል ጉዳተኞች በቂ የህክምና አገልግሎትና በቂ ምግብ ማግኘት አልቻልንም በማለት ተቃውሞ ያሰሙ ሲሆን ለጦር ጉዳተኞች ተብሎ የሚሰበሰበውን ሀብት አመራሮች እያባከኑት ነው በማለትም ቅሬታ አሰምተዋል። ከመቀለ ከተማ ምስራቅ አቅጣጫ ላይ ከመትገኘው አይናለም የተሰኘች መንደር ከ10 ኪሎ ሜትር በላይ በእግር ተጉዘው በመምጣት በከተማዋ ጎዳናዎች ላይ ጥያቄያቸውን ያሰሙት ሰልፈኞች በክልሉ ርዕሰ መስተዳደር ጽፈት ቤት ገብተው ጥያቄያቸውን ያቀረቡ ሲሆን ከግዚያዊ አስተዳደሩ ጽፈት ቤት ኃላፊ አቶ አማኑኤል አሰፋ ጋርም ተወያይተዋል። ከውይይቱ በኋላ አቶ አማኑኤል በሰጡት መልስ የጦር አካል ጉዳተኞቹን ጥያቄ ለመመለስ ግዚያዊ አስተዳደሩ ከጦር ጉዳተኞች ጋር በመተባበር ይሰራል ብለዋል። ለተጎጂዎቹ የህክምና አገልግሎት በተለይ ያጥንት ህክምና ለመስጠት እቅድ ተይዞ እየተሰራ መሆኑንም የገለጹት ኃላፊው በቀጣይ የጦር ጉዳተኞችን ህይወት ለማስተካከል በክልሉ የአርበኞች ኮሚሽን ተቋቁሟል በማለትም ምላሽ ሰጥተዋል። ዘገባውን ያደረሰን ሙልጌታ ጽብሃ ነው። ሩሲያ ሶማሊያ ካልሻባብ አሸባሪ ቡድን ጋር የምታደርገውን ውጊያ ለመደገፍ ለሶማሊያ ታጣቂ ኃይሎች ድጋፍ ለመስጠት ሐሳብ ማቅረቧን የሶማሊያ ዲፕሎማቶች አርብ ዕለት አስታወቁ። ለጋዜጠኞች መረጃ ለመስጠት ስልጣን እንደሌላቸው በመግለጽ ስማቸው እንዳይገለጽ የጠየቁት ዲፕሎማቶች እንደተናገሩት የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሐሳቡን ያቀረቡት ከሶማሊያቻቸው አብሺር ኦማር ጃማ ጋር በሞስኮ ተገናኝተው በተነጋገሩበት ወቅት ነው። ሆኖም ዲፕሎማቱ ሩሲያ ምን አይነት መሳሪያዎችን በተባበሩት መንግስታት ድርጅት ለረጅም ጊዜ የቆየ የጦር መሳሪያ እግድ ለተጣለባት ሶማሊያ እንዳቀረበች አልገለጹም። እንደ አውሮፓውያን አቆጣጠር በ2013 የሶማሊያ ሰራዊት ከእስላማዊ ታጣቂዎች ጋር የሚያደርጉትን ውጊያ ለማገዝ እግዱ በከፊል ተነስቶላታል። የሱዳን ጦር ተጠባባቂዎችና ጦረታ የወጡ የሰራዊቱ አባላት እንደገና እንዲመዘገቡ ጥሪ አቀርቧል። ጦሩ የቀድሞ ሰራዊቱ አባላት አቅራቢያቸው ወደሚገኙ የጦር ሰፈሮች በመሄድ እንዲመዘገቡ የጠየቀው ከተቀናቃኙ ፈጥኖ ደራሽ ድጋፍ ሰጪ ኃይሎች ጋር ለሚያደርገው ውጊያ ሰራዊቱን ለማጠናከር መሆኑ ቢገለጽም ሁኔታው ግጭቱን ሊያባብስ ይችላል የሚል ስጋት ፈጥሯል። የተኩስ ማቆም ስምምነቱን የሚከታተሉት ሳውዲ አረቢያና ዩናይትድ ስቴትስ ስምምነቱ በተሻለ ሁኔታ እየተፈጸመ ነው ቢሉም ድንገተኛ ውጊያዎች ሳምንቱ ሙሉ ቀጥለዋል። በተያያዘ ዜና የጦር ዋና አዛዥ አብዱል ፈታህ አልቡርሃን ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ አርብ ዕለት በጻፉት ደብዳቤ የሱዳን ልዩ መልእክተኛ ቮልከር ፐርት እንዲነሱ መጠየቃቸው ተገልጿል። እንደ አውሮፓውያን አቆጣጠር በ2021 የተሾሙት ፐርት ሱዳን ወደ ሲቪል አገዛዝ እንድትሻገር ግፊት ሲያደርጉ መቆየታቸውን አንዳንድ የጦር ሰራዊቱ አባላት የሚቃወሙ ሲሆን የመንግስታቱ ድርጅት ቃል አቀባይ ስቴቨን ዱጃሬክ ዋና ጸሐፊው በደብዳቤው በጣም ደንግጠዋል ብለዋል። አክለውም ዋና ጸሐፊው ቮልከር ፐርት በሰሩት ስራ በጣም ኩራት ይሰማቸዋል ያሉት ዱጃሬክ በልዩ ወኪላቸው ያላቸውን ሙሉነትም በድጋሚ እንደሚያረጋግጡ ገልጸዋል። በዚህ ሳምንት በዩናይትድ ስቴትስ ጉብኝት ያደረጉት የቻይና የንግድ ሚኒስትር ዌን ታኦ ዋንግ ከአሜሪካ የንግድ ሚኒስትር ጂና ሬማንዶና ከአሜሪካ የንግድ ወኪል ካትሪን ታይ ጋር ተገናኝተው ተወያይተዋል። ስብሰባው የተካሄደው የአሜሪካ ፕሬዝዳንት ጆ ባይደን በንግድና በጸጥታ ጉዳዮች ተሻከረው የሁለቱ ሀገሮች የሁለትዮሽ ግንኙነት መሻሻል ማሳየቱን ካመላከቱና በየካቲት ወር የአሜሪካ ተዋጊ ጀት በአሜሪካ ግዛት ላይ ሲያንዣብብ የነበረ የቻይና የስለላ ፊኛን መጥቶ ከጣለ በኋላ ነው። በስቲምሰን ማዕከል የቻይና ፕሮግራም ዳይሬክተር የሆኑት ዩንሰን በሰጡት አስተያየት አሜሪካ ከቻይና ጋር የሁለት ሀያላን ሀገራት ፉክክር ማድረግ እንደምትችል ከማሳየትና የአየር ንብረት ለውጥን መዋጋትና ህገወጥ ዝውውሮችን ማስቆም በመሳሰሉ ጉዳዮች ላይ ትብብርን ከመፈለግ ባሻገር ቤጂንግ በዩክሬን ጦርነት ላይ ገንቢ ሚና እንዲኖራት ትፈልጋለች ብለዋል። ቻይና በበኩሏ ለሀገሯ አሳሳቢ በሆኑ አሜሪካ በግማሽ ኤሌክትሪክ አስተላላፊ በሆኑ ቴክኖሎጂዎች ላይ እንደጣለችው ገደብ የመሳሰሉ ጉዳዮች ዙሪያ ጥቅም ለማግኘት ፍላጎት እንዳላት ተዘግቧል። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የቀዳሚ መሰናዶቻችን ጋር መልካም ቆይታ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የቪኦኤ አማርኛ የቅዳሜ ምሽት ግንቦት 19 መሰናዶ ነው። ዝግጅቶቻችንን በአጭር ሞገድ 19 ሜትር ባንድ ላይ በ15660 ኪሎ ሄርዝ፣ በ25 ሜትር ባንድ በ11610 እና በ12070 ኪሎ ሄርዝ ላይ ታገኛችኋላችሁ። ወደ ምሽቱ ዘገባዎቻችን እንሻገር። ድርቅ በተከሰተባቸው የኦሮሚያና ሶማሌ ክልሎች ያለው ምላሽ ዝቅተኛ መሆኑን ኢሰመኮ አስታወቀ። ኮሚሽኑ በትላንትናው ዕለት ባወጣው መግለጫ በአተገባበር ክትትል በተሰራበት በኦሮሚያ ክልል ቦረና ዞንና በሶማሌ ክልል የተለዩ ቦታዎች ዝናብ መዝነቡ የድርቁ አደጋ ማብቂያ ተደርጎ መወሰድ የለበትም ብሏል። ዝናቡ ይዞ የሚመጣው የራሱን መዘዝ መኖሩንም የገለጹት የኢሳመኮ የማህበራዊና ኢኮኖሚያዊ መብቶች ስራ ክፍል ዳይሬክተር ዶክተር ብራይትማን ገብረ ሚካኤል በመሆኑም የህብረተሰቡን መስተዳደሪያ ማስፋትና በዘላቂ መፍትሄ ፕሮጀክቶች ላይ በትኩረት ሊሰራ እንደሚገባ መክረዋል። በተያያዘ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በድርቁ በተጠቁ የኢትዮጵያ ክልሎች ከ11 ሚሊዮን በላይ ሰዎች የምግብ ዋስትና አጥቶ ገጥሟቸዋል ብሏል። ኬኔዲ አባተ ዝርዝራለው።
በኦሮሚያና በሶማሌ ክልሎች የተከሰተውን የድርቅ አደጋ በተመለከተ ክትትል በማድረግና ከመመለከታቸው የክልሎቹ መንግስታትና መንግስታዊ ያልሆኑ ድርጅቶች ጋር በመወያየት ባወጣው ሪፖርት ያቀረባቸው ምክረ ሐሳቦች አፈጻጸም መጠናከር እንዳለባቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ባወጣው መግለጫ አስታውቋል። ኮሚሽኑ የአተገባበር ክትትል አደረኩባቸው ያላቸው ቦታዎች በተደጋጋሚ ጊዜያት በድርቅ የሚጠቁ መሆናቸውን ጠቅሶ የድርቁ አደጋ በተለየ መልኩ የተራዘመና ሰፊ ቦታዎችን ያካለለ እንደመሆኑ በማህበረሰቡ ኢኮኖሚያዊና ማህበራዊ መብቶች ላይ የደረሰው ተጽዕኖ ከበፊቱ ጨምሮ ይገኛል ብሏል። በሁለቱም ክልሎች በምግብ እጥረት የሚገለጽ በአረጋውያን በነፍሰጡርና በሚያጠቡ እናቶችና ህፃናት ላይ የሚታይ ጉዳት ጨምሯል ሲልም አክሏል። ይህም በአፋጣኝ እንዲተገበሩ ተብለው የተሰጡ ምክረ ሐሳቦች አተገባበር ዝቅተኛ መሆኑን እንደሚያሳይ የኢሰመኮ የማህበራዊና ኢኮኖሚያዊ መብቶች ስራ ክፍል ዳይሬክተር ዶክተር ብራይትማን ገብረ ሚካኤል ለአሜሪካ ድምጽ ገልጸዋል።
የሰጠናቸው ምክረ ሐሳቦች በመሰረታዊነት እንግዲህ ዘላቂ የሆነ መፍትሄ በድርቅ ለሚጎዱ ማህበረሰቦች እንዲደረግ እንዲሰራ፣ ከዛም አልፎ ደግሞ አፋጣኝ የሆኑ ነፍስ አድን እርዳታዎች በወቅቱ እንዲደርሱ፣ የማህበረሰቡን የኑሮ ሁኔታ የሚያሻሽል አይነት አማራጭ የሆኑ መተዳደሪያዎች እንዲኖሩ ማድረግ ወዘተረፈ የሚሉ ናቸው። እንግዲህ በክትትል ሪፖርታችን እንዳየነው አብዛኛው ምክረ ሐሳቦቻችን እንግዲህ ጥረት ተደርጓል። በመንግስትም አካላት እርዳታ በማሰባሰብ ለማህበረሰቡ ለማድረስ የተደረጉ ጥረቶች አሉ። ነገር ግን እንደው ርዕሱን ካየኸው የመግለጫችንም እርዳታው ስሙ ትልቅ ነው፣ ሲደርስ ግን ትንሽ ነው በሚል አይነት መንፈስ ነው። ምክንያቱም ሲወራ ተጋኖ ነው የሚወራው፣ የሚዲያ የደረሰ ይመስላል፣ ግን በማህበረሰቡ ጋር ሲወርድ ግን በቂ እንዳልነበረ፣ ስለዚህ የድርቁ ምላሽ በቂ እንዳልነበረ በተገቢው መልኩ ለሚመለከታቸው ተጎጂዎች በአግባቡ በአንዳንድ ቦታዎች አለመድረሱን፣ እንደውም በመሀል የሙስና አይነት ነገሮች እርዳታዎቹን ለሚመለከታቸው ተጎጂዎች ሳይሆን ለግል ጥቅም የማዋል ነገር፣ ያንንም አልፎ የተወሰኑ ተጠያቂነቶች እንኳ ቢኖርም በአብዛኛው ግን ተጠያቂነቶች ሳይኖሩ የቀሩ መሆኑንና እነዚህ አይነት አዳዲስ ግኝቶችም የተገኙበት ነበር።
የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለም በመንግስትና መንግስታዊ ባልሆኑ አካላት እየተተገበሩ ያሉ ምክረ ሐሳቦችና የተወሰዱ እርምጃዎች አበረታች መሆናቸውን ገልጸው አተገባበሩ በተደራሽነቱ በተስማሚነቱና በተዛማጅነቱ እየጨመረ ማህበረሰቡ መልሶ እስኪቋቋም ድረስ ሊቀጥል ይገባል ማለታቸው በመግለጫው ተጠቅሷል። በሌላ በኩል በሁለቱም ክልሎች በአሁን ወቅት ዝናብ መገኘቱ የድርቁ አደጋ ማብቂያ ተደርጎ መወሰድ እንደሌለበት አሳስበዋል። ዝናቡ ይዞ የሚመጣው የራሱ መዘዝም መኖሩን የገለጹት የኢሰመኮ የማህበራዊና ኢኮኖሚያዊ መብቶች ስራ ክፍል ዳይሬክተር ዶክተር ብራይትማን ገብረ ሚካኤል በመሆኑም የህብረተሰቡን መተዳደሪያ ማስፋትና የዘላቂ መፍትሄ ፕሮጀክቶች ላይ በትኩረት ሊሰራ እንደሚገባ መክረዋል።
የድርቁ ሁኔታ እየሰፋ እየሄደ በኋላ ላይ ደግሞ አምና ክፍሉን ስንሰራ እንስሶቻችን ህይወታቸውን ለማዳን ነበረ የሚደረገው ጥረት። ዘንድሮ ላይ ስንሄድ ግን ያሉን እንስሶቹን ሳይሆን የራሳችን ህይወት እንዲጠበቅ ነው አሁን የምንፈልገው የሚል ነው እና ሁኔታው የባሰ መሆኑን፣ ነገር ግን በመሀል ላይ ዝናብ ዘንቧል። ያው ዝናቡ ስለዘነበ ብቻ መፍትሄ ተገኘ ማለት አይደለም በመሰረታዊነት። ምክንያቱም ይሄ ድርቅ በየጊዜው የሚፈጠር ነው እና ዘላቂ መፍትሄ ይሻል። ማህበረሰቡ ባህሉና እሴቱን ጠብቆ ሌላ መተዳደሪያ ሊሆነው የሚችል አይነት እና ያለውንም ያሁኑንም መተዳደሪያውን በተለይ አርብቶ አደር አካባቢ ነው እና እሱም በዘላቂነት ለድርቁ መንስኤ የሆኑ ነገሮችን በሚፈታ መልኩ ዘላቂ መፍትሄዎች ያስፈልጋሉ ከሚል እሳቤ ነው። ሁለተኛ ዝናቡ ራሱ ሲዘንብ ደግሞ አብሮት ይዞት የመጣው ችግሮች አሉ። ምክንያቱም የእንስሳት ቅሪት አካላት ባልተነሱበት ባልተወገዱበት ሁኔታ ነው ዝናቡም የመጣውና ውሃዎች መበከል የአየር ጸባዩ መለዋወጥና በተለይ አሁን ኮሌራ መከሰቱን እዛ አካባቢ አሁን ደግሞ ወደ ደቡብ አካባቢም የተስፋፋ መምጣቱን የተወሰኑ አካባቢዎች ላይ ያየን ነው። ስለዚህ ዝናብ ዘነበ ብለን ማቆም የለብንም። መንግስት አሁንም ዘላቂ የሆኑ መፍትሄዎች ለማህበረሰቡ ሊሰጡ ይገባል ብለን ለማሳሰብ ነው።
ኢሰመኮ በዛሬው መግለጫው በሂደት እንዲተገበሩ ተብለው ከተሰጡት ምክረ ሐሳቦች መካከል የዘላቂ መፍትሄ ፕሮጀክቶች አፈጻጸም፣ በተለይ በቦረና ዞን ያለው የፊና ውሃ ልማት ፕሮጀክት አተገባበር የተሻለና የሚበረታታ ሆኖ አግኝቻለሁ ብሏል። ከኦሮሚያና ሶማሌ ክልሎች በተጨማሪ በሌሎችም ቆላማ አካባቢዎች የተከሰተውን አስከፊ ድርቅ ተከትሎ መንግስት ካስቸኳይ ድጋፍ አቅርቦት በተጨማሪ ለድርቅ ተጋላጭ በሆኑ አካባቢዎች ዘላቂ መፍትሄዎችን ለማምጣትም በመስራት ላይ መሆኑን በተደጋጋሚ ቢገልጽም እርምጃው በቂ እንዳልሆነና መጠናከር እንዳለበት ኢሰመኮ አሳስቧል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በድርቅ በተጠቁ የኢትዮጵያ ክልሎች ከ11 ሚሊዮን በላይ ሰዎች የምግብ ዋስትና ጦት ገጥሟቸዋል ሲል በሳምንታዊ የሁኔታዎች ሪፖርቱ ገልጿል። ይህም የገቢ ምንጫቸውን ከማጣታቸው ጋር ተዳምሮ ህይወትን ፈታኝ እንዳደረገባቸው ነው የገለጸው። በመጋቢትና በሚያዝያ ወር የተሻሻለ የዝናብ ሁኔታ ቢኖርም በእነዚህ አካባቢዎች ያለው የምግብ ፍላጎት አሁንም ከፍተኛ ነው ሲልም ኦቻ መልክቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከመስተናግዳችን የቀድሞው የህወሓት ከፍተኛ አመራር ከነበሩትና በኋላ ላይም ከፓርቲው በመለየት የአረና ሉዓላዊነትና ዴሞክራሲ ፓርቲን በመመስረት አገዛዙን ሲቃወሙ የቆዩት አቶ ገብሩ አስራት ጋር ያደረግነው ቆይታ ነው። አቶ ገብሩ አስራት ባለፉት 2 አመታት በፌደራል መንግስትና በትግራይ ኃይሎች መካከል ሲደረግ በቆየው ጦርነት ስለ ፕሪቶሪያው ስምምነትና አፈጻጸም እንዲሁም የተለያዩ መደረግ አለባቸው በሚሏቸው ጉዳዮች ዙሪያ መቀሌ ከሚገኘው ዘጋቢያችን ሙልጌታ አጽባሃ ጋር ዘለግ ያለ ቆይታ አድርገዋል። ወደዛው እንለፍ።
የትግራይ ክልልን ለ10 አመታት ያህል ያስተዳደሩ የህወሓት ከፍተኛ አመራር የነበሩ በፓርቲው ላይ በተፈጠረ የፖለቲካ ልዩነት ደግሞ የ93 ክፍፍል ተብሎ በሚጠራው ጊዜ ከህወሓት የተለዩ ቀጥሎም በትግራይ ክልል አረና ለሉዓላዊነትና ዲሞክራሲ ከመሰረቱ መካከል አንዱ አቶ ገብሩ አስራት ለቃለ መጠይቅ ፈቃደኛ ስለሆኑ በጣም አመሰግናለሁና ጥያቄን ልጀምር። አቶ ገብሩ አስራት በጦርነት 2 አመታት ወይም ከዛም በላይ ብዙም በሚዲያ ላይ ቀርበው አስተያየት ሲሰጡ አላየናቸውምና ምክንያቱም እንድነው
እንደምታወቀው እኔ ፓርቲ አረና ትግራይ ለዲሞክራሲና ለሉዓላዊነት ፓርቲ ጦርነት ከመጀመሩ በፊት ጀምሮ የኛ አቋም ጦርነቱ በድርድርና ሰላማዊ በሆነ መንገድ መፈታት አለበት የሚል አቋም ነበረን። ይሄን አቋማችን ነው ስናራመድ የነበረው በግልም እንደ ፓርቲም። ያም ሆኖም እንግዲህ ከጦርነቱ በፊት በተደጋጋሚ የጦርነቱ አዝማሚያም አይታይ ስለነበረ ጦርነቱ መቆም አለበት፣ ይህ ጦርነት ማንንም የሚፈይድ ጦርነት አይደለም፣ ጥፋት እንጂ ምንም ከዚህ የምናገኘው ነገር የለም በሚል ደጋግሜ መግለጫ ሰጥ ነበር። ከዛ በኋላም በተለያዩ አግባቦች ለምሳሌ በኤምባሲዎች እንዲሁም አልዓይን በሚባለው የዜና ወኪልም መግለጫው ሰጥቻለሁ። ይሄ ጦርነት በሰላም መፈታት እንዳለበት፣ ሻዕቢያ ከትግራይ ብሎም ከኢትዮጵያ መውጣት እንዳለበት፣ የትግራይ አስተዳደር በህገ መንግስት መሰረት ወደ ነበረበት መመለስ እንዳለበት፣ ከዚያም በኋላ ጥያቄ ካለ በሰላማዊና ህጋዊ መንገድ መፈታት እንዳለበት፣ እንዲሁም እርዳታ ወደ ትግራይ መግባት እንዳለበት በተደጋጋሚ በወክሌ አሳስብ ነበር። ለኤምባሲዎችም ዓለም አቀፍ ተቋማትም አሳስብና ገልጽ ነበር። ከዛ በተጨማሪም እንደ ፓርቲ 3-4 መግለጫ ወጥተናል። እንደ አረና ጦርነቱ እነዚህ አሁን የገለጽኳቸውን አቋሞች ተግባራዊ ካልሆኑ በስተቀር ጥፋት ነው የሚያስከትለው፣ ውድመት ነው የሚያስከትለው፣ በአገር ደረጃም ወደ ባሰ ቀውስ ይከተናል የሚል መግለጫ ስንሰጥ ቆይተናል። ስለዚህ እርግጥ ሐሳብ ለመግለጽም ሞክር ነበር በአንዳንድ ሚዲያዎች፣ ግን ፍላጎታቸው በመንግስት በኩል የነበሩ ሚዲያዎችና ከነሱ ጋር አብረው የሚሰሩ ሚዲያዎች ጦርነቱን እንዳበረታታ፣ ይሄ ጦርነት ህግ የማስከበር ጦርነት ስለሆነ ይሄን ደግፌ እንድወጣ አካኪ ዘራፍ እንድል ነው ፍላጎታቸው። እኔ ይሄ ደግሞ ማድረግ አልችልም። በሌላ በኩል የነበሩትም ቢሆኑ ዋናው ጉዳይ በሰላም ጉዳይ ከተናገርክ የሚቀበሉ አይደለም፣ ነገሩ ሰላማዊ መንገድ ይፈታል የሚል የሚቀበሉ ሚዲያዎች አልነበሩም። ጦርነቱን ደግፈህ ጦርነቱ እንዲቀጥል ነው ፍላጎታቸው የነበረ። ስለዚህ በዚህ መንገድ ብዙም ሚዲያ ላይ አልታየሁም፣ ግን መግለጫ አልሰጠሁም። የተለያዩ ሙከራዎችን አላደረኩም ማለት ግን አይደለም።
ያለፉት ሁለት አመታት ጦርነት እንዴት ይመለከቱታል እርስዎ?
እኔ ጦርነት እንዳልኩ ከጀመሩ መካሄድ ያልነበረበት ጉዳዩ በሰላማዊ እና በውይይት መፈታት በድርድር መፈታት ፖለቲካው ጉዳዮች በፖለቲካው መንገድ መፈታት አለባቸው የሚል እምነት ነበረኝ። ይቻልም ነበር። አሁን በፕሮቶኮል ላይ የተደረገው ስምምነት ቀደም ብሎም ሊደረግ ይችል ነበር። ዋናው ነገር በሁሉም በኩል ፍቃደኞች አልነበሩም። እንግዲህ ሲጀመር እንደ ፖለቲካል ዩኒት ኢህአዴግ መሰነጣጠቅ ነው ወደዚህ ወሰደን። ኢህአዴግ ሲነጣጠቅ ፖለቲካ አንድምታው በጣም ወደ ህዝብም ተሻግሯል፣ ወደ ደጋፊዎችም ተሻግሯል። ስለዚህ ከዚህ አንጻር ነገሩ የተካረረ ሄዷል። ይሄ የፖለቲካ ልዩነትና መካረር ወደ ግጭቶች እና ብሎም ወደ ጦርነት ወስዶናል። ሲጀመር የስልጣን ሽኩቻ ነበር። ኋላ ላይ ግን ህዝባዊ መልክ፣ ኋላ ላይ ግን የሲቪል ጦርነት ሆኖ ቀጥሏል። ኋላ ላይ በተለይ ጣልቃ ገብነቱ የበረታ ሲሄድ፣ የሻዕቢያ ጣልቃ ገብነት፣ የሌሎችም ኃይሎች ጣልቃ ገብነት በዚህ በሰሜን ኢትዮጵያ በተለይ በትግራይ ሲካሄድ ግን ጦርነቱ በአጠቃላይ ህዝቡ የተሳተፈበት ጦርነት ሆኗል። እና ይሄ ነገር በጣም በታሪካችን አይተነው በማናውቅ መንገድ በህይወታችን አይተነው በማናውቅ አግባብ ውድመት ጥፋት ያደረሰ ጦርነት ነበር። በሁለቱም በኩል ሰላምን እንደ ስልት እንጂ እንደ መርህ ተቀበልቱም ነበር። በብልጽግና በኩል ሰላም ሲል ጊዜ መግዣ፣ ደጋፊ መግዣ፣ በዚህ በህዋትም በኩል የተለያዩ ቅድመ ሁኔታዎች ከመጀመሪያ 8 ቅድመ ሁኔታዎች ተቀምጠዋል። ኋላ ላይ ደግሞ 5 ቅድመ ሁኔታዎች ተቀምጠዋል። ስለዚህ ሁለቱም መቀጠል ባልቻሉበት ሁኔታ ነው ወደ ፕሪቶሪያ የገቡት። በሁለቱም ፍቃድ የመጣ ሳይሆን የሁለቱም በጦርነቱ ሂደት የደረሰባቸው ኪሳራ ያስከተለው ነው። መንግስት በወታደራዊ በኩል ከሻዕቢያ ጋር ተዳምሮ የተሻለ የበላይነት የነበረው ቢመስልም ከኢኮኖሚና ከ ዲፕሎማሲ አንጻር ግን በጣም ትልቅ ኪሳራ ያደረሰበትና ጦርነት መቀጠል የማይችልበት በዚህም በኩል በትግራይም በኩል የነበረው ኃይል እንዲሁ ጦርነት የማይቀጥልበት ደረጃ ስለደረሰ ደዚህ ነው ሰላም የመጣው እንጂ አንዱ አሸናፊ ሆኖ የማይወጣበት ሁኔታ ጦርነቱ አገሪቱን ጥቅላላ የሚያደቅ አካባቢውን በጥቅላላ የሚያደቅ ሆኖ ሲያገኙት ሰላም ተፈራርሞ ይሄ ነገር ቀደም ብሎ መደረግ የሚችል ነበር የሚል እምነት አለኝ። ስለዚህ ለወደፊትም ይሄ ትልቁ ነገር በኃይል የሚፈታ ነገር እንደሌለ ያመለከተ ጦርነት ነው።
ከሶስት አመታት በኋላ ይመስለኛል ወደ መቀለ ከተማ መጥተዋልና መቀለ ከተማ እንዴት አገኙት? አካባቢው ህዝቡስ እንዴት አገኙት? እርሶ በሚዲያም ይከታተሉት የነበረና በአካል ሲያገኙት ምን ተሰማዎት?
እኔ እንግዲህ ከመቀሌ አልወጣሁም። መቀሌ ላይ ያየሁት ግን በጣም የሚያሳዝን ሁኔታ ነው። አሁን ለኔ እጅግ ያሳዘነኝ አንድ በጣም አፍላ ወጣቶች በክራች የሚሄዱበት አካላቸው ጎድሎ በከተማ ውስጥ ብዙ የሚንቀሳቀሱበትና በጣም እነዚህ ደግሞ እድሜያቸው አብዛኛዎቹ ከ16 17 እስከ 20 ያለ እድሜ ነው አብዛኛዎቹአችን ያየሁትና በጣም ያሳዝናል። እነዚህ በዚህ ጥምነት አካላቸው ጎድሎ ተቸግረው ሳያቸው በጣም ትልቅ ሀዘን ነው የተሰማኝ። ሌላ በርካታ ተፈናቃዮች በየትምህርት ቤቱና በከተማው አሉ። እነዚህ ቤት ነበራቸው፣ ንብረት ነበራቸው፣ የሚመሩት ህይወትና ቤተሰብ ነበራቸው። አሁን ግን ወደ ተጧሪ ነት የወረደበት ሁኔታም በጣም የሚያሳዝን ነው። እስካሁንም ድረስ ወደ ቀያቸው አልተመለሱም። ይሄ ሌላ የሚያሳዝን ክስተት ነው። የለማኙ ቁጥር በገጠር ያለው የእርዳታ ድርሻ የኢኮኖሚው መፈራረስ የሚያሳይ በጣም በርካታ ለማኞች ከተማቱን ያጨናንቁበት ሁኔታም አያለው። ስለዚህ ስራጦችም እንዲሁ በርካታ ናቸው። ስራ በሚገባ የተጀመረ አይደለም። ስራጡም በጣም በርካታ ነውና እነዚህ ሰዓዊ ገጽታዎች በጣም የሚያሳዝኑ ናቸው። ከመሰረተ ልማት ውድመት አንጻር መቀሌ የተሻለ ነው ከሌላው አካባቢ። እንደምሳሌ ወደ ሰሜን ስትሄድ ወደ ቁሮ አድግራት እንደዚያ ብለ ወደ አድዋ ሁሱም ሽረ ስትሄድ ውድመቱ በጣም ከፍተኛ እንደሆነ ያነጋገርኳቸው ሰዎች ይነግሩኛል። መቀሌም በተወሰነ በዝርፊያም በጥቃትም እንዲሁ የፈራረሱ ፋብሪካዎችም አሉ፣ የተዘረፉ ፋብሪካዎችም አሉ። ከመሰረተ ልማት አንጻር ግን የተሻለ ነው ከሌሎቹ የተሻለ ነው። እንደዛም አልተጠበቁም። ደህና ከተማው የተጠበቀ ነው ከመሰረተ ልማት አንጻር ሳይው። ያም ሆኖ ግን ዋናው ጉዳይ ይሄ ሰብአዊ ቀውሱ የፈጠረው ችግር ስለሆነ ይሄ እንዲያውም ለወደፊቱ መፍትሄው በጣም ከባድ እንደሚሆን በማይበት መንገድ ነው ያየሁት ያለው።
ይህ ሁሉን ያስከተለ ጦርነት በሰላማዊ መንገድ እንዲፈታ በፕሪቶሪያ ጥቅምት 23 2015 ዓ.ም ምረት በህወሓትና በኢትዮጵያ ፌደራል መንግስት መካከል ፊርማ ተፈርሞ ወደ ሰላማዊ ጉዞ ተጀምሯልና ይህ የፕሪቶሪያ ስምምነት እንዴት ይመለከቱታል? ትግበራውስ እንዴት ያዩታል? አለፉት 6 7 ወራት ያህልን ወደ ትግበራ እየተተገበረ ስላለ
በእውነቱ በህይወቴ ደስ ካሉኝ ጉዳዮች አንዱ ይሄ ፕሮጀክት ስምምነት ሲፈረም ነው። ምክንያቱም ጦርነቱን እከታተለው ነበር። በየቀኑ ከአንድ ሺህ በላይ ወጣት ያልቀበት የነበረ በራህም ያልቀውን ተደ በጦርነቱ ግንባር በርካታ ወጣቶች ለዚች ሀገር አለኝታና ተስፋም የሆኑ ወጣቶች ያለቁበት ወይ አካል ጉዳተኞች የሆኑበት ስለሆነ አንድ ቀንም ጦርነቱ ሲቆም በጣም የነዚህ ህይወት እንደሚድን የነዚህ አካል እንደሚድን ተገንዝቤ ስለማየው በጣም ነው የተደሰትኩ ከመጠን በላይ ነው የተደሰትኩት። ይሄ ጦርነት ሲቆም ምኞቴ ከዚያም ቀደም ብሎ እንዲቆም ነበር ምኞቴ አልሆነም። ይሄ ሲሆን ግን በማንም ይፈረም በማንም ይምጣ ይሄ ጦርነት መቆሙ ለኔ ትልቅ ደስታ ነው የሰጠኝ። ብዙዎችን ፎይታ የሰጠ በየቤተሰቡም በጣም እኔ ብቻ ሳይሆን ህብረተሰቡም በጣም ደስ ያለውና ለወደፊቱ እንደዚህ ወዳለ አጥፊ አውዳሚ ጦርነት አክሳሪ ጦርነት እንደማይገባ የተናገረው ነው ያለው ህብረተሰቡና እኔ የዚህ ተጋሪ ነኝ። እንግዲህ ሁለት ነገሮች ነው ማነሳው እዚህ ስምምነት ላይ ያሉ ቀዳዳዎች ሆነው የሚታዩኝ እና ለወደፊቱም ዘላቂ ሰላም እንዳይኖር ጦስ ሊሆን የሚችል ሁለት ነገሮችን አያለሁ። አንዱ ምንድነው በዚህ ስምምነት ይሄ የደረሰው ጥፋት ተጠያቂነት እንዴት እንደሚፈታ ያስቀመጠው አግባብ ትክክል አይደለም የሚል አስተያየት አለኝ። ምክንያቱም በሽግግር ፍት ፖሊሲ እንዲፈታ ነው ያስቀመጠው። ይሄ ሽግግር ፍት ፖሊሲ ደግሞ በአገር ውስጥ ባሉት በዚህ ጦርነት ውስጥ በነበሩት ኃይሎች ጭምር እንዲፈታ የሚያስቀምጥ ነው እና በዚህ ተጠያቂዎች ራሳቸው አጥኚዎችም ይሆናሉ ማለት ነው፣ አጣሪም ይሆናሉ፣ ከሳሽም ይሆናሉ፣ ዳኛም ይሆናሉ ማለት ነው። ይሄ አንዱ ችግር ነው እና ጥፋተኛ ገለልተኛ በሆነ ወገን ተጣርቶ ወንጀላቸው እዚህ ተፈጽሞ ይሆን ጀምሮ ስለታቸው ዓለም አቀፍ ባህሪ ያላቸው እንጂ ያካቢ ወንጀሎችም አይደሉም። በአገር ውስጥ ብቻ የሚታዩ ወንጀሎችም ስላልሆኑ ይሄ አካሄድም ሻዕቢያንም ጭምር የሚያስጠይቅ አይደለም። ምክንያቱም እሱ የውጭ ሀጅ ነው፣ በኢትዮጵያ በሚደረገው የሽግግር ፍት ፖሊሲ ሊዳኝ አይችልም። ስለዚህ ከመሰረቱ ገለልተኛ ሆነ አለቅ ዓለም አቀፍ አጣሪ ቡድን ታይቶ ተጠንቶ ወንጀሉ ምንድነው የፈጸመውስ ማን ነው የሚጠየቀውም የሚከሰስበትም አግባብ የሚታይበት ሁኔታ ከሌለ በስተቀር ፍት ተግባራዊ ይሆናል የሚል እምነት አለኝ። ይሄ ነው አንድ ቀደዳው። ሁለተኛው ሰላሙ ተፈጥሮ ቲዲኤፍም ትጥቁ እንዲፈታ ስምምነት ተደርጓል። በዚህ ግን ለዚህ ዋስትናው ለወደፊቱ ሻዕቢያ ትግራይ እንደማያጠቃ ሻዕቢያ ካለው ከያዘው መሬት የትግራይ መሬት ወይ የኢትዮጵያ መሬት እንደማይለቅ ማን ነው ይሄ ዋስትና የሚሰጠው? ጋራንተሩ ማን ነው? ሌሎችም እንዲሁ ጋራንተሮች የዚህ ሰላም በነበረበት የማይቀጥል መሆኑን ማን ነው ዋስትና የሚሰጠው የሚለውን በግልጽ የተቀመጠ አይደለም። አሜሪካኖች በዚህ ድርድር ተሳትፈዋል፣ አፍሪካ ህብረትም ተሳትፈዋል። ግን እዚህ ሰነድ ውስጥ እነዚህ ዋስትና የሚሰጡት ለዚህ ለሚፈጠረው ችግር ዋስትና ይሰጣሉ ተብሎ ግን የተቀመጠ ስለሆነ እነዚህ ሁለት ቀዳዳዎች እንዳሉት ተገንዝቤያለሁ። በተረፈ ያው ጊዜ ወስዳል ይገባኛል። ብዙ መፈታት ውስብስብ ነው ችግሩ በጣም የተወሳሰበ ስለሆነ እንዲሁ እዛ ስምምነት በተደረገው ባጭርና በወራት ብቻ የሚያልቅ እንዳልሆነ ገነዘባለሁ። ይሄ ስለሆነ ጊዜ መውሰዱ ምንም እስከዚህም ድረስ እንደ ትልቅ ጥያቄ አያየውም። እዚህ ከተፈናቃዮች ስቃይ ከትራጡ ስቃይ ከአጠቃላይ ሳይው ቶሎ መፍጠን ነበረበት። ግን ባይፈጥንም አቅጣጫው ሰላም እስከመጣ ድረስ የተወያዩ ተጨማሪ የሰላም እርምጃዎች ከተወሰዱ ድረስ ጊዜውን እንዳለ እቀበለው አለ እምቀበለው ነው። ይሄ እንደዚህ ነው የማየው ስለተወሰደው ጊዜ።
በቀጣይ ወዴት የሚያመራ ይመስሉታል? አሁን ያለውን አካሄድ በጠቅላላውን የትግራይ ሁኔታ እንዲሁም የአካባቢ ሁኔታዎች ወዴት ያመሩ ናቸው ብለው ያምናሉ እርሶ?
ችግሩ በተለይ ከጦርነቱ ማግስት በኋላ በጣም ጥልቀት ያገኘና ለመፍትሄውም በጣም ከባድ የሆነ ጥልቀት አለው። እንግዲህ ውጤቱ የኢትዮጵያ ፖለቲካ ቀውስ ወደ ጸጥታ ቀውስ ወደ ወታደራዊ ቀውስ ወስዶናል። መፍትሄው እዛ ፖለቲካ ቀውስ የመፍታት ጉዳይ ነው መታየት ያለበት መስሎ የሚታይ። ድሮም ቢሆን ምንድነው የኔ አቋም የፓርቲያችንም የሌሎችም ከኛ ጋር አብረው የሚሰሩ ፓርቲዎች አቋም በኢትዮጵያ ሰላም ይመጣ ዘንድ በማቀፍ ደረጃ ሁሉም አካታች የሆነ ድርድር መካሄድ አለበት። ይሄ እስሙላ አሁን እንደተቋቋመው የብሔራዊ ምክክር ኮሚሽን የሚለው ያንድ ፓርቲ የብልጽግና ፓርቲና የፓርላማው ባንድ ፓርቲ የሚመራ ፓርቲ የተቋቋመ ሳይሆን ይሄ ቆቡልነት የለውም አከታችም አይደለም በዚህ መንገድ መፍትሄ አይመጣም። ስለዚህ በእውነት ሁሉም ባለድርሻ አካሎች አካቶ የሚደረግ በአገር ደረጃ ድርድር ተደርጎ አዲስ ፖለቲካዊና ማህበራዊ ውል መኖር አለበት ላለው ትግራይም ውስጥ ተመሳሳይ ነገር ትግራይም ውስጥ ቢሆን አሁን ግዚያዊ መስተዳደር ተቋቁሟል። ይሄን ቢሆን በእኔ አስተያየት አካታች አይደለም። ያንድ አመለካከት ያንድ ኃይል አመለካከት ይዞ የሚሄድ ነው። በትግራይ ይብዛም ይነስም ተቃዋሚዎች አሉ። የተለያየ ጥቅምና ፍላጎት ያላቸው ቡድኖችም አሉ። እነዚህን ያሳተፈ መሆን አለበት። ልክ እንደዛ በሀገር ደረጃ መፍትሄ እንደነው በትግራይም ደረጃ በዚህ መገንድጂ ባንድ ፓርቲ ለዛውም ለቀውሱ መነሻ በሆነ ፓርቲ ይፈታል የሚል እምነት የለኝም። ስለዚህ በተለይ አሁን ማያቸው ደግሞ አዝማሚያዎች በጣም አስቢያዘን በሽግግር መንግስቱና በህወሓት መካከል የተጀመረው ሽኩቻ ይሄ ወደ ባሰ ዋጋ ያስከፍለናል የሚል እምነት አለኝ። ዋጋም የሚያስከፍል ይሆናል። እንግዲህ ይሄን ያልኩ ያለሁት ሰላም ይመጣ ዘንድ ሁሉ ነገር ሁሉን ጊዜ ለውይይት ለድርድር መንገድ ካልከፈቱ ያየነው አይነት ጥፋት በክልላችን በውስጣችንም ሊመጣ እንደሚችል ስጋት አለኝ። ስለዚህ ይሄን ቆም ብሎ እንደገና ጥፋት ተፈጽሞ ወደ ሌላ የውስጥም ቀውስና ጥፋት እንዳናመራ ስጋት አለኝና ይሄ አካታች በሆነዚህም ሁሉንም አመለካከታች ሁሉንም ፍላጎቶች ያካተተ ማለት እንግዲህ መንግስቱ እንኳን ተመስርቷል በሌላ አግባብ እነዚህን የሚያካትት አካሄድ ከሌለ ድረስ ትግራይም ውስጥ አስተማማኝ ጸጥታ አስተማማኝ ሰላም ይኖራል የሚል እምነት አለኝና ዘላቂ ይሆን ዘንድ ማካተት ዋናው መርህም ሆነ አለበት። በሁሉ
በመጨረሻ ላይ ስለ ፓርቲያቸው አርና ለሉዓላዊነትና ዲሞክራሲ ቀጣይ ቅዶቹ ምን ይመስላል? ተጦርነቱ ተወጥቶ አሁን የሰላማዊ ፖለቲካ ሂደት በክልሉ እንግስቃሴ የጀመረ እስካለ ድረስ አርና በዚህ ጉዳይ ድርሻው ምን ይሆናል?
አርና በጦርነቱ እጅግ የተጎዳ ፓርቲ ነው። ሁሉም ኃይሎች ነገሮችን በጦርነት መንገድ ለመፍታት ያሰቡበት ነበር እና በመንግስት በኩል ስትሄድ በብልጽግና በኩል ስትሄድ የሚጠይቀት ጥያቄ ይሄን ጦርነት ትክክለኛ ነው ፍትሃዊ ነው ብለህ ምንልኝ የሚል ነበር። በዚህም በኩል ይሄ ጦርነት እንደግፋችሁ ቆሙ የሚል ነገር በመሃል የሚባል ነገር የለም የሚል አስተያየት ነበር። እኛ ደግሞ አቋማችን በሰላማዊና ህጋዊ መንገድ መፈታት አለባቸው ሁሉም ግጭቶች ሁሉም አለመግባባቶች በዚህ መፍታት አለብን የሚል እምነት ነበር። በዚህ ምክንያት ይሄኛ ምክንያታዊ ሐሳብ ሳይደመጥ ቆይቷል። ጭራሽ አድማጭም አልነበረም። እንዲያውም በዛም በኩል ጁንታ ነው የሚሉን በህወሓት በኩል ደግሞ ባንድ አይሉናል። በዚህ መሃል ነው ይኖር ነው። አሁን ሁኔታዎች ተቀያይረዋል ተለውጠዋል። የሽግግር መንግስቱም አንዳንድ ደህና አዝማሚያዎችን ማሳየት ጀምሯል። ተውን ስምት ማግኝቻለሁና ፖለቲካ ምህዳሩን ከፈት እናደርገዋለን የሚል አስተያየት አላቸው። ይሄን ካደረጉ ማለት መሰረታው ለውጥ ራሳችንን እናመጣው ነው። ግን ይሄ ፖለቲካ ምህዳሩ ትንሽ ከተከፈተ ግን በጣም እንደምንጠከና ያለን አሁንም ብዙ ወጣቶች ብዙ ምሁራን ወደ ፓርቲው የመጡ የተመዘገቡ ናቸው ተስፋለን። ግን ደግሞ በጦርነት የተሳተፉ በርካታዎች ደግሞ የተፈናቀሉትም ሐመራ አካባቢ ይሄ ማራባ አካባቢ የነበሩ አባሎቻችን ተፈናቅለው የት እንዳሉ ማድራሻቸው ማግኘት አልተቻለም። በትዲፍ ያሉትም እንዲሁ ለማሰባሰብ እየሞከር ነው ያለነው። እኛ አቋም እንዳለው ነገሮች በሰላም መፈታት አለባቸው የሚል ነው። ይሄ የውጭ ጣልቃ ገብነት ኢትዮጵያ ውስጥ ያብቃ። በአገር ውስጥ ደግሞ በውይይትና በድርድር ነው መፍትሄ መምጣት ያለበት። ጦርነቱ ያወድመናል። ስለዚህ ይሄን አለዝ ወይም ሄድ እንቅስቃሴ ነው ስናደርግ የነበር ነው። ሆኖም በትግራይ ህዝብ ላይ ይደርሱ የነበሩ በሌላውም አካባቢ ይደርሱ የነበሩ ጥፋቶች እና ውድመቶች ግን እንቃወም ነበር። በመሰረቱ እንቃወም ቆይታን ለዚህም ከፍለንበታል ዋጋ ከፍለንበታል። ያም ሆነ ግን እንግዲህ የኛ ወጣቶችም የኛ አባላትም ልክ እንደ ትግራይ ህዝብ አካል ለሻዕቢያ ግፍ የሌሎችም ኃይሎች በትግራይ ውስጥ ያሳደሩት የፈጸሙት ግፍ ተቃውመው ቲዲኤፍ ውስጥ በራሳቸው ሰኔ እንደሌላ ወጣት በዚህ እንዳለው በርካታዎች ተሳትፈዋል እና እንደገና ፓርቲውን አደራጅተን አነቃቅተን በክልላችንም ይሁን በዚህ በአገር አቀፍ ደረጃም ተደማጭ የሚሆን ፓርቲ ለመፍጠር እየተንቀሳቀስን ነው።
አመሰግናለሁ።
እኔም አመሰግናለሁ።
ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የቀዳሜ ምሽት መሰናዶ ይቀጥላል። በመከታተል ላይ የምትገኙት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ሬዲዮ ጣቢያ ስርጭትን ነው። በዌብሳይታችን amharic.vnews.com ላይ እንገኛለን። እንዲሁም @amharic የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። #voamharic ብላችሁ ደግሞ በትዊተር ገጻችንም ላይ ተከታተሉን። አሁን የፕሮግራም ማሳሰቢያ ሰምተን እንመለስ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምጽ VOA።
አድማጮች ተከታዩ የሙዚቃ ቃና ነው። ቀጣዩን ግማሽ ሰዓት እንግድ ወልዴ ካሰናዳቸው ጣዕም ያላቸው ዜማዎች ጋር አብራችሁ ይቆያል። ወደዛው እንለፍ።
ጤናስልኝ እንደምናመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎችን መራርጬ ወራናንተ የማደርሰውና እስከ 4 ሰዓት አብሬያችሁ የምቆየው እንግዲህ ወልዴ ነኝ። የሮክ ኤንድ ሮል ንግስት እንደሆነች የሚነገርላት ቲና ተርነር በ83 ዓመቷ ባለፈው ረቡዕ ከዚህ ዓለም በሞት ተለይታለች። በ1960ዎቹ አይክ ተርነር ከተባለው የቀድሞ ባለቤቷና ኪንግስ ኦፍ ሪትም ባንድ መሪ ጋር ወደ ሙዚቃው መድረክ በመምጣት ታዋቂነትን ያገኘችው ቲና ተርነር አሁን የደረሰችበት ዝና ላይ ደረሰችው ባንዱ ከፈረሰ ከ10 ዓመታት በኋላ በእንደ አውሮፓውያን አቆጣጠር 1984 በግሏ በለቀቀችው ፕራይቬት ዳንስ በተሰኘው አልበም ነበር። በዛ አልበም ውስጥ ካሉ ዘፈኖች ታዲያ What's Love Got to Do With It ተጠቃሽና ተወዳጁ ነው። እኔም ለዛሬ የሙዚቃ ቃና መክፈቻ አድርጌዋለሁ። What's love got to do with it?
You must understand the touch of your hand makes my pulse react. That is only the thrill of boy meeting girl. My possessions are it's physical. Yeah.
What's Love Got to Do with It ba waqtu ya amtu mirt zafen hono ye Grammy teshallami inditon aqtuatal ba Billboard Hot 100 line and qutr lay derese bichenya zafona neber Tina Turner la 10 tamatat ba Switzerland noralech እንደውም ለሃያ አመታት በዛ ሀገር ከኖረች በኋላ የዛሬ 10 አመት ገደማ የአሜሪካ ዜግነቷን መልሳ ስዊዘርላንድ ላይ ሆናለች። ቲናን በዚሁ እንሰናበታለን። የሙዚቃ ቃና ይከተላል። ስር ቀናት በቪት የተለቀቀ ነው። የዜማው ርዕስ ጥሩ ሙዚቃ ይሰኛል። ወግዳይት ያቀንቃኙ ስም ነው። ፈልቀሽ የተገኘሽ ከሽፈር ትራስ ከቤትሆቨን ናላ ከሞዛርት መንፈስ ከሾፒን ትካዜ ከአሬድ ልቦና አሳምሮ ሰራሽ ዳዊት እንደገና። ወግዳይት የዓለም ምርጥ የሙዚቃ ጭንቅላቶችን ያነሳሳል። በዚህ ጥሩ ሙዚቃ በተሰኘ ድንቅ ስራው የወግዳይትን ጥሩ ሙዚቃ የተሰኘውን ዜማ ልብረ ልምጥ ነው። የሙዚቃ ቃና ይከተላል። የማስተናግዳችሁ እንግዲህ ወልዴ ነኝ። Feeling Good በኒና ሲሞን
Birds flying high, you know how I feel. Sun in the sky, you know how I feel. Breeze drifting on by, you know how I feel. It's a new dawn, it's a new day. It's a new life for me, yeah. It's a new dawn, it's a new day. It's a new life for me. Ooh, and I'm feeling good. I'm feeling good.
dragonfly out in the sun. You know what I mean, don't you know? Butterflies all having fun. You know what I mean. Sleep in peace when day is done. That's what I mean. And this old world is a new world and a bold world.
የዛሬ 20 ዓመት ገደማ ከዚህ ዓለም የተለየችው ኒና ሲሞንን በተመለከተ ሲሞንን አንድ ግሩም ዜና ተሰምቷል። ዘፋኝ፣ ገጣሚ፣ ግሩም ፒያኖ ተጫዋችና የሰባዊ መብት ተሟጋች ነበረችው ኒና ሲሞን። በልጅነት ዘመኗ በሰሜን ካሮላይና ከወላጆቿና ከወንድሞቿ ጋር ትኖርበት የነበረውን ባለ 3 ክፍል ቤት አሳድሶ ወደ ሙዚየምነት ለመቀየር በተዘጋጀ የስዕል ጨረታና ራት ግብዣ ላይ 6 ሚሊዮን ዶላር ተገኝቷል። የኋላ ታሪኩ እንዲህ ነው። ኢትዮጵያዊ አሜሪካዊቷ ጁሊ ምህረቱን ጨምሮ 4 አሜሪካዊ ሰዓሊዎች በመፍረስ ላይ የነበረውን ቤት ከ6 ዓመታት በፊት በ95,000 ዶላር ከገዙ በኋላ ሌግስ ከተባለ ድርጅትና ከቴኒስ ኮከቧ ቪነስ ዊሊያም ጋር በመተባበር ተጨማሪ ገንዘብ ለማግኘትና ቤቱን ወደ ባህልና ቱሪዝም ሙዚየም ለመቀየር ጥረት አደረጉ። ተሳካላቸው። ከተሸጡት ስዕሎች ውስጥ ታዲያ ከፍተኛውን ዋጋ ያወጣው ኢትዮጵያ አሜሪካዊቷ ጁሊ ምህረቱ የሳለችውና ኒው ዳን አዲስ ንጋት ብላ የሰየመችው ስዕል ነው። 1.6 ሚሊዮን ዶላር ተሽጧል። በመከታተል ላይ የምትገኙት የሙዚቃ ቃናን ነው። እስከ 4 ሰዓት አብሬያችሁም ቆየው እንግዲህ ወሌ ነኝ። አባብዬ ወጣቱ ድምጻዊ ስቴፋኖስ ቶማስ በቅርቡ የለቀቀው ዜማ ነው። እንደምትወዱት ተስፋ አደርጋለሁ። በመከታተል ላይ ያላችሁት የሙዚቃ ቃና ነው። ይረገም ይልበ ከሙልቀን መለሰ ድንቅ ዜማዎች አንዱ ነው። ታምር ግዛውም ግሩም አድርጋ ተጫውተዋለች። My girl, ዘመን የማይሽረው በtemptations የተዘመና ግማሽ ምዕተ ዓመት ሊያስቆጥር የደረሰ ዜማ ነው። ለዛሬ የሙዚቃ ቃና የመጨረሻ ምርጫዬ ነው። አብሪያቻ ምሽት እንግዲህ ወልዴ ነኝ። የሳምን ሰይበለን ሰላም።
የተከበራችሁ አድማጮቻችን ለምሽቱ ያስተናዳናቸው ዝግጅቶች አጠናቀቅን። ብርሃን አይሉ ስርጭታችንን ስታቀናብርልን አምሽታለች። ጾን ግርማ ደግሞ በአርቶቱ አብራን ነበረች። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ የመርሃ ግብሩ አስተናጋጅ ኤደን ገረመው ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ጤና ይስጥልን። ደህና ደሩ።